ይህ ፍኖተ ህብረት የኢህአፓ ሬዲዮ ነው።
ፍኖተ ህብረት የኢህአፓ ድምፅ ሬዲዮ ዘወትር ቅዳሜ ከ8 ሰዓት እስከ 9 ሰዓት ወይም ከሁለት እስከ 3 ፒኤም በWZHF 1390 AM የሚያስተላልፈውን ዝግጅት አሁን ይጀምራል። ዝግጅታችንን በስልክ ለመከታተል 401-347-0175 በኢንተርኔት www.eprp.com መሆኑን እንገልጻለን።
ዛሬ መጋቢት 26 ቀን 2007 ዓመተ ምህረት ነው። አድማጮቻችን እንደምን ሰንብታችኋል? የዛሬ ዝግጅታችን በዜና ይጀምራል። ከዜና በማስከተል ፍካሬ ዜና እናቀርባለን። በመጨረሻም የተለያዩ የፍኖተ ዲሞክራሲ ሀተታዎችን አሰምተን የዝግጅታችን ፍጻሜ ሆናል። አሁን ወደ ዜናው።
ኢትዮጵያ ለኑሮ አስፈላጊ የሆኑ ነገሮች መወደድ ብቻ ሳይሆን ከገበያ እየጠፉ መሆናቸውን ተደጋግሞ የተነገረ ሲሆን የወያኔ ቡድን ይህን የኑሮ ውድነት በመፍጠርና ለኑሮ አስፈላጊ የሆኑ ነገሮችን በማጥፋት ህዝቡ ዘወትር ለዕለት ኑሮ ብቻ እንዲያስብ በማድረግ ዘረኛና አምባገነን አገዛዙ ዘላለማዊ ለማድረግ ጥረቱን እንደቀጠለ ነው። ወያኔ በአዲስ አበባ ውስጥ ዘይት፣ ስኳርና ዱቄትን ባደራጃቸው የሸማቾች ማህበር በኩል ሲሰጭ መቆየቱ የሚታወቅ ሲሆን አሁን ይህን ለማግኘት 1-5 መደራጀት እንዳለባቸውና ዘይት ለሚፈልጉ ጥራቱ ያልተጠበቀና ለጤንነትም ያልተረጋገጠ የጭቃ ዘይትን ባለ 25 ሊትር ለ5 ሰው በመሸጥ ተከፋፈሉ ማለት ጀምሯል። ወያኔ የጀመረው እነኚህን ሰዎች ይህን ለማግኘት ከሌሊቱ ጀምሮ ቀኑን ሙሉ መሰለፍ የግድ መሆኑን ተስተውሏል። ዱቄትና ስኳርም ከገበያ ከጠፋ የቆዩ ሲሆን መወደዳቸው ብቻ ሳይሆን እጥረቱን በከፍተኛ ደረጃ መሆኑን ታውቋል። የኢኮኖሚ ባለሙያዎች ወያኔ ልማታዊ ነኝ ይበል እንጂ ከተራ ፕሮፓጋንዳ ባለፈ በህዝቡ የዕለት ተዕለት ኑሮ ጭንቀትና ጥበትን ከመጨመር ባለፈ የወያኔ ኢኮኖሚ እድገት የፈየደው ነገር እንደሌለና የኢኮኖሚ እድገት የሚባለው ባዶ የሰንጠረዥ ጋጋታ መሆኑን ይገልጻሉ። በአዲስ አበባና በአጎራባሽ ከተሞች ውስጥ ለምግብ ማብሰያነት የሚያገለግለው የነጭ ጋዝ እጥረት መኖሩ ታወቀ። ለነጭ ጋዝ እጥረት ምክንያቱ ምን እንደሆነ ባይገለጽም ከገበያ ፈጽሞ መጥፋቱ ህዝቡን እያስጨነቀ ነው። ከዚህ ቀደም የወያኔ ካድሬዎች ወያኔ ለአገልግሎታቸው በጣስም ባደራጃቸው ኮንዶሚኒየም ውስጥ የኤሌክትሪክ ምድጃን በመጠቀም በችግሩ ዙሪያ ህዝቡ ላይ ሲቀልዱ የነበሩ ሲሆን አሁን ኤሌክትሪክ በተደጋጋሚ መጥፋቱና የነጭ ጋዝ ከገበያ መጥፋት የህዝብ ችግር የወያኔ አገልጋዮችንም ቤት እያንኳኳ መሆኑ ታውቋል። የወያኔ ቡድን ለነጭ ጋዝ ከገበያ መጥፋት የሰጠው ይፋ ምክንያት የለም። የወያኔ መሪዎች በማናቸውም ቀውስና ችግር የራሳቸውን ጥቅምና ገንዘብ መሰብሰቢያ ዘዴ መፈለግ ፀሐይ የሞቀው ታሪካቸው ሲሆን አሁንም በየመን ለተነሳው የፖለቲካ ቀውስና ጦርነት ወያኔ ገንዘብ የሚያገኝበትን መንገድ ለማመቻቸት ያደረገው ሙከራ እየከሸፈ መሆኑ ተሰምቷል። የወያኔ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሳውዲ አረቢያ የየመን አማጽያን ሁቲዎችን በወታደራዊ ኃይል ማጥቃቷን በመደገፍ መግለጫ ከሰጠ ወዲህ ለየመን ሰላም አስከባሪ ጦር ለመላክ ለሳውዲ ያቀረበውን ጥያቄ ሳውዲ አረቢያ ለየመን ጦር ከአረብ ሊግ አገሮች ብቻ እንደሚቀበሉ በመግለጽ የወያኔን የገንዘብ መሰብሰቢያ ምኞት ማምከናቸው ታውቋል። ሐሙስ መጋቢት 24 ቀን 2007 ዓ.ም ተመረጥ የአልሸባብ ታጣቂዎች በሶማሊያ ድንበር አካባቢ በሚገኘው የኬንያ ግሪሳ ዩኒቨርሲቲ ላይ በፈጸሙ ጥቃት ከ147 ሰዎች በላይ ከተገደሉና 79 ሰዎች ከቆሰሉ ወዲህ የኬንያ መንግስት ከጥቃቱና ከሽብር ተግባሩ ጋር የተያያዙ ናቸው በማለት 5 ሰዎችን ይዞ ማሰሩ ታውቋል። የኬንያ ጸጥታ ኃይሎች እንደገለጹት ዓርብ ዕለት እልቂት ከተፈጸመበት ግሪሳ ዩኒቨርሲቲ 4 ሰዎች በሕይወት የተገኙ ሲሆን ሁለቱ አጠራጣሪ በመሆናቸው መታፈራቸውን ተገልጿል። አንዱ ታሳሪ የታንዛኒያ ዜግነት ያለውና ከዩኒቨርሲቲው ጋር ንክኪ የሌለው እንደሆነ ተናግሯል። የኬንያ ፕሬዚዳንት ኡሁሩ ኬንያታም ተጨማሪ 10,000 ፖሊሶችን እንዲሰጥሙ ለፖሊስ አዛዣቸው መመሪያ የሰጡ ሲሆን በቂ ጥበቃና ከለላ የለንም አላገኘንም በማለት ህዝቡ በኬንያ መንግስት ላይ ተቃውሞውን ማሰማት ጀምረዋል።
አንድ የደቡብ ሱዳን ተቃዋሚ አመራር በተባበሩት መንግስታት ስር የሚንቀሳቀሰውን ዓለም አቀፍ የምግብ ፕሮግራም ግብረሰናይ ድርጅት የደቡብ ሱዳንን መንግስት ደጋፊዎች ከማጓጓዝ እንዲቆጠብ አሳስቧል። ለእርዳታ ስራ የተሰማራው የተባበሩት መንግስታት የምግብ ፕሮግራም የጭነት መኪና የመንግስት ድጋፍ ሰጪዎችን በማጓጓዝ ላይ እንዳለ የተያዘ መሆኑን በመጥቀስ የተባበሩት መንግስታት ድርጅት የምግብ ፕሮግራም የመንግስት ኃይሎችን ከመርዳትና ከመተባበር እንዲቆጠብ ማስጠንቀቂያ ሰጥቷል። ዜግነቱ ሶማሊያዊ የሆነ ሹፌር የሚያሽከረክረው መኪና በቁጥጥራችን ስር የሚገኝ ሲሆን ያለው መንግስት የሚረዱ የታጠቁ ሰዎች አብረው ነበሩ በማለት ክስ ካቀረበ በኋላ ሹፌሩን እንዲፈታ የሚጠይቁ ሰዎች መምጣታቸውን አስታውቆ በተባበሩት መንግስታት ድርጅት ፖሊሲ መሰረት የታጠቁ ሰዎች ማመላለስ ክልክል በመሆኑ ከድርጅታቸው እንዲቆጠቡ ማሳሰቢያ የሰጧቸው መሆኑ ታውቋል። ማንነቱን መግለጽ ያልፈለገ ምንጭ እንዳስታወቀው የመንግስት ድጋፍ ወታደሮች ናቸው ተብሎ የተያዙት በሙሉ በተቃዋሚ ኃይሎች መገደላቸውን ጠቁሟል። ባለፈው 24 ሰዓታት ውስጥ የግብጽ ወታደሮች ቢያንስ 100 የሚሆኑ ሽብርተኞች ብለው የሚጠሯቸውን ሰዎች የደመሰሱ መሆናቸውን አስታውቀዋል። ከግብጽ የመከላከያ ምንጭ እንደተገኘው ዜና አርብ ዕለት በደቡባዊ ሼክ ዙዌይድ መሽጎ በነበረው አማጽያን ላይ ጥቃት ከፍቶ 100 ያህሉን የገደሉ መሆኑን አስታውቋል። ጦሩ ይህን እንቅስቃሴ ያደረገው ሸማቂዎቹ 15 የግብጽ ወታደሮችንና 2 ሲቪሎችን በሲናይ በገደሉ ማግስት መሆኑ ታውቋል። ወታደሮቹ የሞቱት አንድ የታጠቀ ሰው በሰሜናዊ ሲናይ ሼክ ዙዌይድ ራፋ ከተሞች የሚገኙ 2 ኬላዎች ላይ በነበሩ ወታደሮች ላይ በታጠቀው አውቶማቲክ መሳሪያ በከፈተው ተኩስ ነበር። ራሳቸውን የሲናይ ክፍለ ሀገር አንበሶች በሚል የሚጠሩ አማጽያን በተመሳሳይ ወቅት በተለያዩ ኬላዎች ተመሳሳይ ግድያዎችን ያካሄዱ መሆናቸውን ምንጮች ጠቁመዋል። ባለፈው በነሐሴ 2013 የግብጽ ፕሬዝዳንት የነበረው መሐመድ ሞርሲ ከስልጣን በኃይል ከተወገደ ጀምሮ የታጠቁ ሰዎች ሲናይ አካባቢ በሚገኙ ግብጽ ኃይሎች ላይ ጥቃት ሲያደርሱ የነበረ መሆኑ ይታወቃል። የኢትዮጵያ ሙስሊሞች የሃይማኖት መብታቸውን ለማስከበር ከወልያ ትምህርት ቤት የጀመሩት ትግል እነሆ 3 ዓመቱን እያገባደደ ይገኛል። ይህ በዘር ያልተከፋፈለ የኢትዮጵያን ሙስሊሞች እንቅስቃሴ ወያኔን ክፉኛ እንዳስተነገጠው ባለፈው 3 ዓመታት በህዝቡ ላይ የወሰደው ልዩ ልዩ አረመናዊ ጥቃቶች መሰክሩበታል። የሰላም ምልክት ነጭ ጨርቅና ነጭ ወረቀት እያውለበለቡ ያስተጋቡት ድምጻችን ይሰማ መፈክር ምላሹ ጥይት ሆኖ በኮፈሌ፣ በአሳሳ፣ በገርባ የንጹሃን ደም በጎዳና አስፈስሷል። ሴቶች፣ ህፃናት፣ አረጋውያን ተቀጥቅጠዋል፣ ተገርፈዋል፣ ተገለዋል፣ በሺዎች ወይኔ ተወርውረዋል። በድምጻችን ይሰማ በሚወጡ የትግል መርሃ ግብሮች ድንቅ ድንቅ የተባሉ የህዝባዊ እንብተኝነት ተግባራዊ ሆነዋል፣ አሁንም እየሆኑ ነው። በውጭ ዓለምም በተለይም በአሜሪካ ርዕሰ መዲና ዋሽንግተን ዲሲ በርካታ ህዝባዊ ሰላማዊ ሰልፎች በዋይት ሃውስ በአሜሪካ ውጭ ጉዳይ ጽህፈት ቤት ፊት ለፊት ይህንኑ የሃይማኖት መብት ጥያቄዎች ተስተጋብተዋል። በተለይ በወያኔ ኤምባሲ ፊት ለፊት በተደጋጋሚ ቁጣ የሚገልጽ ተቃውሞ ሰልፎች ተካሂደዋል። የዚሁ እንቅስቃሴ ውጤት ዛሬ በኢትዮጵያ ክርስቲያኖችን እየታጀበ ኢትዮጵያዊው በሃይማኖት እንደማይከፋፈል አስረግጦ እያሳየ ይገኛል። እነሆ በትናንትናው ዕለት መጋቢት 25 ቀን በወያኔ ኤምባሲ ፊት ለፊት በግፍ የታሰሩት የሙስሊም መፍትሄ አፈላላጊ ኮሚቴዎች ንጹህ ናቸው በሚል መሪ መፈክር በጠዋቱ 9 ሰዓት ኤም ላይ በርካታ ኢትዮጵያኖች ዝናብ ሳይበግራቸው እስከ ዕለቱ ቀን አጋማሽ ድረስ ድምፃቸውን በከፍተኛ ደረጃ ሲያስተጋቡ አርፍደዋል። በርካታ ሴት፣ ወንዶች፣ ሙስሊም ክርስቲያኖች የኢትዮጵያን አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማን ከፍ አድርገው የኢትዮጵያ ነጻነት በመጮህ ወያኔ ስልጣኑን ለህዝብ እንዲያስረክም አስረግጠው ገልጸዋል። ዛሬ ትናንቱ የረፋዱ ሰልፍ ያዘጋጀው በዋሽንግተን ዲሲ የሚገኘው የፈርስት ሂጅራ ፋውንዴሽን ከዋሽንግተን ዲሲ የጋራ ግብረ ኃይል ጋር በመተባበር ነበር። የሰልፉን መደምደሚያ የፊታችን ሚያዝያ 30 ቀን በወያኔ ካንጋሮ ፍርድ ቤት ሊበየንባቸው የተዘጋጀውን ኮሚቴው ከነጻነት መለስ አንደራደርም ሲሉ በዚሁም ትግላችን እስከ ድል ደጃፍ ድረስ እንደሚቀጥልና ስርዓቱ ተወግዶ በህዝብ የተወከሉ ህዝባውያኖች ስልጣኑን እስኪይዙ ድረስ ትግላችን ቀጣይ መሆኑን ሲሉ ተናግረዋል። ማሳረጊያ መፈክራቸው ኢትዮጵያ በእኩልነት በአንድነት ለዘላለም ትኑር ሲሆን ወደ ፈጣሪያቸው ደግሞ ዛሬ ትልቅ ነው አላህ ወክበር በማለት ነበር ሰልፉ የተጠናቀቀው ሲል የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ዘጋቢ ከቦታው የላከልን ዘገባ ይገልጻል።
የወያኔ ቡድን የአዲስ አበባ ውስጥ የሚገኙትን ታማኝ ካድሬዎችን መጋቢት 19 ቀን 2007 ዓ.ም 1,100 ብር በመስጠት ለነፍስ ወከፍ እያደላቸው መሆኑ ታውቋል። በወያኔ ኢህአዴግ አዲስ አበባ ቢሮ ቅርበት ያላቸው ምንጮች በነፍስ ወከፍ 1,000 ብር የተሰጣቸው ምክንያት
የልማት ባንክ ባዘጋጀው የቦንድ ሽያጭ በየአደባባዩ እየተገኙ ቦንድ ግዢ እንዲመስሉ ሰልፍ እንዲፈጥሩ ሲሆን ነዋሪውም እነሱን አይቶ የቦንድ ግዢ ላይ እንዲሳተፍ ለማድረግ መሆኑን ተደርሶበታል። የወያኔ ቡድን ህዝቡን ከፋፍሎና ንጥሎ ለመግዛት እንዲያመቸው በየብሔሩ ማደራጀትን አሁኑ ቀጥሎበታል። በአዲስ አበባ ከተማ በተለያዩ ክፍለ ከተሞች መጋቢት 22 ቀን 2007 ዓ.ም በብሔር እንዲደራጁ ወያኔ ካድሬዎች የተጠሩ የደቡብ ተወላጅ ሴቶች በክልላቸው ብቻ እንዲደራጁ የተነገራቸው ሲሆን 5 ብርና 1 ፎቶ በመውሰድ አባል እንዲሆኑ ተጠይቀዋል። ብዙዎቹ ሴቶች የወያኔ አደግ የሴቶች ሊግ አባል ቢሆኑም አሁን ደግሞ ለብቻቸው በብሔራቸው እንዲደራጁ መደረጉ ወያኔ መቼም ሆነ የት ኢትዮጵያን ለማጥፋትና ለማዳከም ኢትዮጵያዊነትን ለማክሰም የማይተኛ ጸረ ኢትዮጵያና ጸረ ኢትዮጵያዊነት መሆኑን አሳይቷል ታዛቢዎች ናቸው። የወያኔ የፖለቲካ ፍርድ ቤት በሽብርተኝነት ተከሰው በመጀመሪያ 8 ዓመት ፍርድ ተፈርዶባቸው በይግባኝ ወደ 5 ዓመት ዝቅ የተደረገላቸው አቶ በቀለ ገርባ መጋቢት 11 ቀን 2007 ዓ.ም ከእስር ተፈተዋል። አቶ በቀለ ገርባ ከሂውማን ራይትስ ቡድን ጋር ተገናኝተው በመነጋገራቸው ብቻ ሽብርተኛ ተብሎ በመከሰስ ለ3 ዓመት ከ7 ወር በወያኔ እስር ቤት ማሳለፋቸው ይታወቃል። የአቶ በቀለ ገርባ ከአዲስ አበባ ዩኒቨርሲቲ የስነ ልሳን መምህር የነበሩና የኦሮሞ ፌዴራል ኮንግረስ አመራርም ነበሩ። በናይጄሪያ የተካሄደው የፕሬዝዳንትነት ምርጫ ከሞላ ጎደል በሰላም በመጠናቀቁም በላይ በስልጣን የነበረው ጉድላክ ጆናተን ሽንፍታክ ታቸውን ተቀብለው ስልጣን አሸናፊው ለጀነራል ቦሪ ለማስረከብ እሺ ማለታቸው ምርጫውን ታሪካዊ አሰኝቶታል። የጀነራል ቦሪ መመረጥ ለህዝቡ መሰረታዊ ለውጥ የሚያመጣ ባይሆንም ከዚህ በፊት ቦሪ መሪ ሳሉ በሙስናና በአምባገነንነት ተከሰው እንደነበረ እናስታውሳለን። የቦሪ ምርጫ ማሸነፍና የጆናታን መቀበል አዲስ ክስተት ሆኗል። የተወሰነ ድምፅ ሰረቃ ስሞታ ቢሰማም በዋና መልኩ ምርጫው ፍትሃዊ ነው ተብሏል። ይህ የናይጄሪያ ምርጫ ከወዲሁ በወያኔ የመጪው ግንቦት ምርጫ ሂደት ላይ አሉታዊ ጠባብ ጥሎበታል። ወያኔ በ1997 ዓ.ም ምርጫ ሽንፈትን ሲቀበል ስልጣን ሊለቅ ቀርቶ በመቶዎች የሚቆጠሩ ዜጎችን ረሽኖ በሺ አስሮ ወደ ዙባይ አግዞ የድርጅት መሪዎችን ከርቸሌ ከቶ የአስቸኳይ ጊዜ አዋጅ አውጥቶ በስልጣን መቀጠሉን አረሳንም። ከዚህ ቀጥሎ የወያኔ ምርጫ ከንቱ መሆናቸውን የምርጫ ህግ ለወያኔ እንዲያመች የተቀየሰው ሆኖ መቀጠሉ የወያኔ የምርጫ ቦርድን በወያኔ ስር መቀጠሉ ያልታዘበ ዜጋ እንደሌለ ተጠቅሷል። ከወያኔ ጋር ፍቅረኛ ሆኖ ያለው የጅቡቲ መሪ ኡማር ግሌህን ለሶስተኛ ጊዜ ከራሳቸው ጋር ተወዳድረው አሸናፊ ለመሆን በዝግጅት ላይ መሆናቸው ታውቋል። ህዝቡ የነጻና ፍትሃዊ ምርጫ መብቱን በኢትዮጵያ ማስከበር የሚችለው በትግልና በህዝባዊ አመፅ አማካኝነት ነው ተብሏል። የወያኔ አፋኝ አገዛዝ ከጀርመንና እንግሊዝ ጋር በመተባበር የህዝብን ኢንተርኔትና የእጅ ቴሌፎን ግንኙነት ልውውጥን ለመጥለፍና ለመቆጣጠር ከቻይና የጀመረውን የማጠናከር ላይ እንዳለ ሊታወቅ ችሏል። ወያኔ ድህረ ገጽና ተቋሚ ሬዲዮኖችን ሲያፍን መቆየቱ ሲወገዝ መክረሙን እናስታውሳለን። ኮንያ ሲመንስ ጋር ግንኙነት አለው የተባለው ፍሮንኮር በመባል የሚጠራ የጀርመን ኩባንያ ከእንግሊዙ ዓለም አቀፍ ጋማ ኩባንያ ጋር በመሆን የወያኔን የጠለፋና ቁጥጥር አቅም አጠናክረውታል ተብሏል። ወያኔ ለዚህ አገልግሎት ብዙ መቶ ሚሊዮን ብር እየከፈለ መሆኑ የሚታወቅ ሲሆን ከዚህ ቀደምም እንደተገለጠው ፊንፊሸር የተባለው የስለላ ፕሮግራም ሶፍትዌር ተሽጦለት በኢንተርኔትና በእጅ የሚተላለፉ መልእክቶችን ከውስጥም ከውጭም ሲጠልፍ ቆይቷል። በዚህ በተያያዘ ወያኔ ጂሜል የሚባለውን አይጠልፉም የሚባለው ስህተት መሆኑን ዜጎችም አውቀው ጥንቃቄ ማድረግ እንዳለባቸው ተናግሯልም። በየመን ኢትዮጵያ ስደተኞች ለእርስ በርስ ጦርነትና ለኢራን ሳውዲ አረቢያ ፉክክር መዘዝ ተጋልጠው እንዳሉ በምስራቅ ዩክሬን ዶኒየትስክ ከተማ ኗሪ የሆኑ በርካታ ኢትዮጵያውያን ከነቤተሰቦቻቸው በከባድ አደጋና ችግር ላይ ወድቀዋልና እንድታደጋቸው የሚል ቀደም ሲል የኢትዮጵያ ፖለቲካ እስረኞች አንድነት ኮሚቴ መግለጫ ወጣና ጥሪ ያሰማ ቢሆንም እስካሁን ምንም ሰሚ አለማግኘቱ ተዘገበ። የዓለም መደበቅ የተባበሩት መንግስታት ድርጅት የስደተኛ ተቋም ወይም ኮሚሽን ጆሮዳባ ልበስ ብሎም ቀጥሏል። ኢትዮጵያኑ አሁን ከሁለቱም ወገን ጥቃት እንደደረሰባቸውና የከፋ ደረጃነት ሰለባም እየሆኑና አቤቱታቸውና የእርዳታ ጩኸታቸውንም አላቋረጡም። በኢትዮጵያ ድንበር ላይ የሚኖሩ ኬንያውያን ኑሯቸውን በፍርሃት እየተዋጠ መምጣቱን አስታውቀዋል። የፍርሃት ምንጫቸው የወያኔ ወታደሮች በተደጋጋሚ የድንበር ተሻጋሪ ወረራ መፈጸማቸውና ህዝቡን በማወከላቸው ነው። ባለፈው ማክሰኞ 300 የሚሆኑ የወያኔ ወታደሮች ሶሎሎ የተባለውን የኬንያ ድንበር መንደር በመውረር የኦሮሞ ነጻነት ግንባር አባላትን እንፈልጋለን በማለት ነዋሪውን እንዳሰቃዩትና የሶሎሎ ምክትል ኮሚሽነር ራፋኤል ሙኡሩኒ ተናግረዋል። አንዳንድ ቦታ የወያኔ ወታደሮች ከነዋሪው ላይ የእጅ ስልኮችን የነጠቁ ሲሆን 3 ሰዎችንም ይዘው ማሰራቸው ተመልክቷል። ናሪው ስላለው ሁኔታ በፍርሃት የተነሳ ለመናገር ፈቃደኛ ባይሆንም
የኬንያ መንግስት ላይ ግን ቅሬታቸውንና ቁጣቸውን እየገለጹ ነው። የኬንያ መንግስትም ሆነ የውጊያ አገዛዝ ስለ ድንበር ተሻጋሪ ወረራ የተናገሩት ነገር የለም። ይህ በእንዲህ እንዳለ
ዛሬ ንጋት ላይ በሰሜን ምስራቅ ኬንያ በሚገኘው ጋርቢሳ ዩኒቨርሲቲ ውስጥ አልሸባብ የሚባል ቡድን አባሎቹ የሆኑ ታጣቂዎች ተኩስ ከፍተው 15 ተማሪዎችን ሲገሉ ሌሎች ብዙዎችን ማቁሰላቸውና በርካታ ደግሞ አጥተው መውሰዳቸው ታውቋል። እስካሁን ድረስ መድረሻቸው ያልታወቀ ተማሪዎች ቁጥር 500 የደረሰው መሆኑ ታውቋል። አልሸባብ አካባቢው የሶማሌ ግዛት ስለሆነ ክርስቲያኑን ሁሉ ከአካባቢው መውጣት አለበት የሚል ማስፈራሪያ ቀደም ሲል ሲያናፍስ እንደነበረም ታውቋል። እስራኤል ኤርትራውያንና ሱዳን ስደተኞችን ልታባርር ነው። የእስራኤል ባለስልጣናት የሁለቱ ሀገር ስደተኞችን አገር ለቆ እንዲወጡ የ30 ቀን ጊዜ እንደሚሰጡ አስታውቀዋል። እንደ ውጭ ጉዳይ ሚኒስትሩ አባባል ከሆነ እርምጃው ሰርጎ ገቦች ድንበራችንን በክብርና በሰላም ለቆ እንዲወጡ ለማበረታታትና ለእስራኤል ዜጎችን ያለንን ግዴታ ለመወጣት አይነተኛ መሳሪያ መሆኑን በደቡብ ቴል አቪቭ የአኗኗር ዘይቤንም ወደ ነበረበት እንዲመለስ ለማድረግ ነው ብለዋል። ካሁን በፊት ስደተኞችን በፈቃደኝነት ለቆ እንዲወጡ ውል ከፈረሙ ገንዘብ በመስጠት ጭምር ያነሳሱ የነበረ ሲሆን በአሁኑ ሰዓት ግን በግዳጅ ማባረርን ለመጠቀም ወስነዋል። በዚህ የዜና ምንጮች እንደዘገቡት ከሆነ ይህ እርምጃ በኮሌት ማጎራጣቢያ የሚገኙትን የማይመለከት መሆኑን አስታውቀዋል። ይሁን እንጂ በዚህ ስደተኛ ማጎራጣቢያ ታስሮ የሚገኙና ለአፍሪካ ስደተኞች መስተከራካሪ ሆነው እንደ ሙታሲም አሊ ከሆነ ግን ይህ ሁኔታ እስራኤል ስደተኛዎቹን ለማንገላታትና ተማረው እንዲወጡ የምትጠቀምበት ሌላ ዘዴ እንጂ አልወጣም ያሉትን የምታጎርበት ነጊ በረሃ ካለው ሳውረሆኔና ኮሌት መካከል ልዩነት የለም ብለዋል። አያይዞም ሌላ አማራጭ ኖሮ እስራኤል ውስጥ አንገኝም ነበር የሚል የተሰጠ ምክንያትንም አጣጥሮታል። የአዲሱ መንግስት ፖሊሲ ያነጣጠረው በከፍተኛው ፍርድ ቤት ስደተኞችን ከ24 በላይ በእስር ማቆየታቸውን ብሎ ይወሰነው ለማክሸፍ የታቀደ መሆኑን ታውቋል። አያይዞም አንድ ሰው በፈቃደኝነት ሀገር ባለመልቀቁ ብቻ ገደብ የለሽ እስራት መወሰኑ ዓለም አቀፍ ሕጋዊ መሪዎችን በጭፍን መጣስ ነው በሚል ይከሰሳል ተብሏል። አክሎም ወደ ሶስተኛ ሀገር ሲደርስም መብታቸው እንደሚጠብቅላቸው የተሰጣቸው ዋስትና የለም። እንዲሁም እስራኤል የፈረመችውን የ1951ን የተባበሩት መንግስታት ድርጅት የስደተኛ ጉባኤ ስደተኞች ወደ መጡበት ሀገር ተልቀው ህይወታቸው አደጋ ላይ እንዳይወድቅ ይከላከላል የሚል ስምምነት የሱዳኖችንና የኤርትራዎችን ደህንነት የሚያጠቃልል አይደለም ተብሏል። በአሁኑ ሰዓት በግምት 42,000 የሚሆኑ ሱዳንና ኤርትራውያን ስደተኞች በእስራኤል ይኖራሉ። ከነኝ ውስጥ 2,000 የሚሆኑት ኮሌት በሚባል ማጎራጣቢያ በእስር ላይ ሲገኙ የስደተኛ መስሪያ ቤት ባለስልጣናት እንደሚሉት ደግሞ 1,500 የሚሆኑት በ2014 ዓ.ም በስምምነት ወደ ሶስተኛ ሀገር ሲላኩ 7,000 የሚሆኑት ደግሞ ወደ ሀገራቸው ተመልሰዋል። ለዛሬ ያዘጋጀነው ዜና በዚሁ አበቃ።
ዲሞክራሲ የኢትዮጵያ አንድነት ድምጽ በሳተላይት አማካኝነት የ24 ሰዓት ፕሮግራሙን ወደ ኢትዮጵያ ማስተላለፍ የጀመረ በመሆኑ ይህ ፕሮግራም ደግሞ በኢንተርኔት አማካኝነት በመላው ዓለም ለሚኖሩ ኢትዮጵያውያን የሚሰራጭ በመሆኑ ከሚቀጥለው ሳምንት ጀምሮ ዘወትር ቅዳሜ ከቀኑ 2 ሰዓት PM ላይ በ1390 ስናስተላልፈው የነበረውን ፕሮግራም ላልተወሰነ ጊዜ የምናቋርጥ መሆናችን እንገልጻለን። እስከዛው ድረስ ግን የፍኖተ ዲሞክራሲን የ24 ሰዓት የሬዲዮ ፕሮግራም flote.org finote.org ላይ በመግባት መከታተል የሚቻል መሆኑን ገልጻለን። በቅዳሜ ቅዳሜም በስልክ ቁጥር 401-347-0175 ላይ መከታተል የሚቻል መሆኑን እንገልጻለን። ስልክ ቁጥሩ 401-347-0175 ነው። ታይም ካፌ በአጭር ጊዜ ውስጥ እውቅና ያተረፈው ታይም ካፌ በአዲስ ማኔጅመንት ስራውን ተያይዞታል። በአሌክሳንድሪያ የሚገኘው ታይም ካፌ ለቁርስ፣ ለምሳና ራት የቀለጠፈ አገልግሎት ይሰጣል። የምግቡን ጥራትና መጣፈት በርካታዎች አድንቀውታል እና ይጎብኙ ይደሰቱበታል። የጾም ምግቦቹ አቻ የላቸውም። አሳ ኮተለት፣ አሳ ዱለት፣ የጾም በየአይነቱ፣ የቋንጣ ፍርፍር፣ ዱለቱ ከትፎ ሻይ ቀሽርና ቡናው ላቴው አረስንቱ የተልባና የበሶ ስሙዚም ሌላ ቦታ የለም። በተለይ በታይም ካፌ ይገኛል። ጣፋጭና ገንቢ ነው። እሱ ብቻ አይደለም፣ የተሟሉ የግሮሰሪ ቃዎቹ የተለያዩ እንጀራዎቹ ሙሉ ናቸው። አድራሻው 4701 ኖርዝ ቻምፕልስ ስትሬት አሌክሳንድሪያ ቨርጂኒያ 22312። ስልክ ቁጥራችን ተጠቀሙበት 7039426673 ታይም ካፌ።
ጋሬ ዜና። የወያኔ አገዛዝ በናቅፋ ከተወለደበት ቀን ጀምሮ ራሱን በውሸት ከሽኖ ሲንቀሳቀስ የቆየ ለመሆኑ ክርክር ቢከትም የሚነሳ ወያኔ ብቻ ነው። ስለ ወያኔ ይዘትና ወንጀል ደግሞ ደምድመን ብንገኝ ከአርባ ዓመት ተመክሮ በኋላ ተሳሳታችሁ ሊለን የሚቃጣ ሊኖር አይችልም። ልክ እንደ ወያኔ ውሸትና አጉል ተስፋን መመገብ የለመደባቸው ሌሎች ድርጅቶች እንዳሉ ባንክድም ወያኔ ወደር የለሽ ውሸት አሰራጭ አንድ ተቋም ከድሮ ጊዜ ጀምሮ እንደነበር የሚታወቅ ነው። የሰሞኑ ኃይለኛ አየር ኃይላችን ኤርትራን ዘልቆ የወርቅ ማዕድናቸውንና አንድ የጦር ሰፈራቸውን ደበደበ የሚለው ቅጥፈት ያሰራጨው በቅጥረኞቹ አማካኝነት ሲሆን፣ እውነት ነው ሐሰት ለሚለው የሰጠው መልስ ጠቅላይ ሚኒስቴር ብሎ ባስቀመጠው ግለሰብ አማካኝነት ማንም ተጠቃው ብሎ አልከሰሰንም የሚልና የምንሰጠው መልስ የለም የሚል ቀሼ ጮሌነትን ያቀፈ ንግግር ነው። አየር ኃይሉ ለዘረኝነት ተለባ ሆኖ ብቃት የሌላቸው አብራሪዎች በትግሬነት ብቻ ተሰግስገውበት እንዳለ ምስጢር አይደለም። ይህ በአየር መንገዱም የሚታይ ነው፣ በሌሎችም መስኮች። ወያኔ ወደ ኤርትራ የተላለፈውን ሄሊኮፕተር አላስመለሰም ለሚለው ክስና ቅሬታም እነሆ መልሱ ብለን ደበደብናቸው ለማለትም ነው። ጋዬ የተባለ የወርቅ ማዕድን ቆሞ እንዳለ ታይቶ የወያኔ ውሸት የተጋለጠ ቢሆንም ማዕድኑ ላይ ፈንጂ ተወረወረ በግለሰቦች የሚለውን ግን በሐሰት ደረጃ መመደብ የሚቻል አለመሆኑን ውስጥ አዋቂዎች ገልጸዋል። ኢሳያስ አፈወርቂ ተቃዋሚዎችና ጠላቶች ደግሞ ጥቂት አይደሉም። ለአሜሪካ አየር ኃይል በጦር ሰፈርነት መሬቷ በተሰጠው አርባ ምንጭ በቅርቡ ወደ ጅቡቲ የሚዘልቅ የጋዝ መውሰጃ ቱቦ ስራ ይጀምራል ሲል በዚህ ቦታ የዩኒቨርሲቲ አስተዳዳሪ የነበረውና ዛሬ ጠቅላይ ሚኒስትር ሆኛለሁ ባዩ ግለሰብ ጋዝ መገኘቱንና በሁለት ዓመት ውስጥም ለዓለም አቀፍ ገበያ ሊደርስ መቻሉን አብስሯል። ከዚህ ቀደም የነበሩ አገዛዞች ጋዝና ቤንዚን ከወጋዴን እስከ ወለጋ ተገኘ ሲሉን እንደነበረ እናስታውሳለን። ወደ ሐራሬ የፈረጠጠው ለምሳሌ ናይሮቢ ባለው ኤምባሲው ተገኝቶ ለመጣው ህዝብ እንደ ጋቦንም ሳይንስ እንደ ሳውዲ አረቢያም ሳይትረፈረፍ በቂ ቤንዚን ተገኝቷል ብሎ ተሰብሳቢውን ሲያስፈነድቅ እንደነበር የሚታወስ ነው። ጋዙ ተገኘ አልተገኘ ለህዝብ የሚፈይደው ባይኖርም በሐቅ መነጋገር የሚቻለው ግን በዚህም በዚያም ተጠቃሚ ወያኔ መሆኑን ነው። የወያኔ የትግራይ ልማት ማህበር ለዚህ ዓመት ብቻ የ2 ቢሊዮን ብር በጀት መያዙን የተነገረው ማለትም ወደ 30 ለትግራይ ጠቃሚ የሆኑ እቅዶችን ለመስራት ለማሟላት ማቀዱ ግን በአቅነት ልንቀበለው የምንችለው ጉዳይ ነው። ዘረኝነትና ድሎ ከወያኔ ውሳኔና እርምጃ የሚለዩ ሳይሆን የሚተናከሩ ናቸው። በድንበር ጦርነት በተባለው እግር ተከትሎ የመጣው የዓለም አቀፍ ፍርድ ቤት ውሳኔ ባድመን ሳይቀር ለሻቢያ በሰጠበት ወቅት ስዩም መስፍንና ሁሉም ወያኔዎች ድል ተገኘ ብለው ህዝብን ሊያሳምኑና ሊያታልሉ መጣራቸውን የምንረሳው አይደለም። በተመሳሳይ መንገድ ደግሞ በሰሞኑ ከግብጽና ከሱዳን ጋር ወያኔ አባይን ተበልክቶ ያደረገው ስምምነት ለኢትዮጵያ ድል ነው ተብሎ ሊሸጥ እየተሞከረ ነው። የኢትዮጵያን ህዝብ እየቦተቦተ ያለው ህዳሴ ግድብ በሚል የሚጠራው የግድብ ግንባታ እንቅስቃሴ ገና ከውጥኑ አጠያቂና ለምንስ ግብ ነው የሚለውን ጥያቄ ያስነሳ ሲሆን፣ ሟቹ የወያኔ አለቃና ጭፍሮቹ ግን ሲመጣደቁብንና ሲሞጋገሱብን እንዳሉ እናውቃለን። ሱዳንና ግብጽ የአባይን ውሃ በተመለከተ አዛዥ ናዛዥ እንዲሆኑ እንግሊዝ ካደረገችበት ጊዜ ጀምሮ ግብጽ በተለይ በአባይ ውሃ ዋና ተጠቃሚ መሆኗን ማንም ሊነካ አይችልም በሚል ወታደራዊ እርምጃን ሳይቀር በማስፈራሪያ በመጠቀም መቆየቷ የሚታወቅ ነው። ከዓለም ካሉት ትላልቅ ግድቦች አንዱ ይሆናል የሚባለው ይህ የአባይ ግድብ ወደ 88 ቢሊዮን ብር ወጪ የሚጠይቅ ከመሆኑም በላይ ባሉት ግድቦች ውጤት ሲታይም ለኢትዮጵያ የሚጠቅም ሳይሆን ለወያኔ ንግድና ትርፍ የሚያመች እንደሚሆን ሳይታለም የተፈታ ነው። ጣና በለስ፣ ግልገል ጊቤ 1 እና 2 እንዲሁም 3 ግልገል ጊቤ 4ም በእቅድና ያለ ተከዜ ወዘተ ግድቦች አገሪቷን የመብራት ኃይል ጦት ምንም አልቀነሱትም። ወደ ጅቡቲና ኬንያ ሽያጩ ግን ለወያኔ ጠቅሞታል። ያለፈው የግብጽ ገዢ ሞርሲ በኢትዮጵያ ላይ ጥቃት አደርሳለሁ ብሎ ሲዝት የተሰማውን የአሁኑ ወታደራዊ አገዛዝ መሪ ሲሲ ግን በዘዴ የሚፈልገውን አግኝቷል። አባይን በተመለከተ ወያኔ ስልጣን እንደያዘ መለስ ዜናዊ ለሙባረክ መንበርከኩ ተጠቅሶ ውግዘትም ደርሶበት ነበር። በሰሞኑ ስምምነት ግብጽ በኢትዮጵያ የአባይ አጠቃቀም ጉዳይ ላይ ድምፅ እንዲኖራት ጣልቃ እንድትገባ መብት አግኝታለች። ወደ ማቆሪያው የሚገባውን የውሃ ብዛት ልክ መወሰኑ ላይ ባለ ድምፅ ሆና ብቅ ብላለች። ባጭሩ ታጥቦ ጭቃ እንዲሉ የግብጹ ሲሲ ወያኔን አንበርክኮታል ማለት ይቻላል። የስምምነቱን አንቀጾች በጥንቃቄ ማንበቡና የወያኔን በሬ ወለደ ማደናገሪያ አለመስማቱ ተገቢ ይሆናል። ለማንኛውም የዚህ የአባይ ግድብ መጨረሻ ገና ያልተጻፈ ከመሆኑ ባሻገር በግንባታው ሂደት ራሱም ብዙ ያልተወገዱ ችግሮች እንዳሉ ማስታወስ ይገባል። ስራው ሲጀመርም መለስ ዜናዊ በትግራይ በወያኔ ተቋም የሚመረተው የማይረባ ሲሚንቶን መጠቀም አለባችሁ በሚል ከገንቢዎች ጋር ንትርክ ገብቶ ጊዜ ማጥፋቱን አንረሳም። በሙስናው ጀነራል ክንፈ የሚመራውም ሚሊተሪ ኢንጂነሪንግ ተቋም አላቅሙ በግንባታ ስራ ቁልፍ ይሰጠኝ በሚል ንትርኩን ገና አላቆመም። በግንባታው ስራ የተነሳ የሚፈናቀሉ ቤተሰቦችም ወድቀው ቀሪ መሆናቸው ከወዲሁ እየታየ ነው ያሉ ክፍሎች በአሁኑ ስምምነት መሰረት የአባይ ድልድይን ለእርሻ መጠቀም አይቻልም የሚለውን ወያኔ በግብጽ ጥያቄ የተነሳ መቀበሉም ሰፍሯል። ውሃ የለም እንጂ ቡናማ ቢኖር የተባለውን በሚያስታውስ መንገድ ወያኔ ምርጫ የሚለውን እየገፋበት መሆኑን ዳግም ማየት ተችሏል። ተቃዋሚ የተባሉት ድርጅቶች ለህዝብ የሚያቀርቡትን ቅስቀሳ አስቀድሜ ማየት አለብኝ ብሎ ወያኔ ማስቸገሩ ለማወቅ ተችሏል። የምርጫው ህግ ኢዲሞክራሲያዊ ሆኖ የምርጫው ቦርድ በወያኔ ቁጥጥር ስር ገብቶ ገና ከመጀመሪያው ወያኔ አምባገነናዊ አገዛዝ መሆኑ ቅንጣትም የማያከራክር ሆኖ ባለበት ነፃና ፍትሃዊ ምርጫ ይካሄዳል ብሎ ማመኑ ነው ዋናው ስህተት መባሉ ትክክል ነው። ይህንኑ የወያኔ ያለቀለት ምርጫ ለማጀብ ወደ አዲስ አበባ ተጉዞ ህዝብ የጠላውን የወያኔ የጎሳ ፌዴራሊዝምን በመደገፍ ተደምጠው የአሶሳና በደኖ ግፍና ፍጅት ተጠያቂ ሌንጮ ለታ እንደ ጓደኛው ዲማ ኖጎ ውጣ ተብሏል የሚል ይህንን ዜና እስካጠናቀቅን ድረስ ያልተረጋገጠ አለ። ሌንጮ ወጣም ገባም ግን ከበፊቱ አገራትና ገንጣይ አቋሙ ምንም ያልቀየረ መሆኑ የተረጋገጠ ነው።
በአፍሪካ ቀንድ አካባቢ የከተለውና ያለው አደገኛ ሁኔታ በየመን በተከሰተው ጦርነት ይበልጥ አሳሳቢ መሆኑ እየታየም ነው ተብሏል። ወያኔ ራሱን ከአሜሪካና ምዕራቡ ጎን ማሰለፉና ይህም ከኢትዮጵያ ብሔራዊ ጥቅም አንፃር ጎጂ መሆኑ የሚታወቅ ነው። የየመንን ሁቲዎች አመጽ ለማጥፋት ሱዳን፣ ግብጽ፣ ሳውዲ አረቢያ በወታደር በጦር መተባበራቸው ለኢትዮጵያም ያለው አንደምታ ከማንም ምስጢር አይደለም። በአካባቢው የሚነሱትን ህዝባዊ አመጾችንም ለመምታት ይህ ወታደራዊ ትብብርና ስምሪት ሚና ይኖረዋል የሚሉም ጥቂቶች አይደሉም። ግብጽ በወያኔ ከሃዲነት የተነሳ ጊዜ ብትገዛም የአባይ ውሃ እስካለ ድረስ ጥቅሜ ከኢትዮጵያ ተጻራሪ ነው ባይናትና ብሔራዊ የኢትዮጵያ መንግስት ጋር መጋጨቷ የማይቀር ነው። በዚህ እያደር አስጊ በሆነው አካባቢና ሁኔታ ኢትዮጵያ የሚቆምላት የራሷ መንግስት ማጣቷ ህዝብ ሊያሳስበው ይገባል። በተያያዘ ዜና ደግሞ ቢደበቅም በሶማሊያ ውስጥ ከባድ ምትና ጉዳት እየደረሰበት መሆኑን የኬንያ ኡጋንዳ ወታደራዊ ምንጮች አጋልጠዋል ብለዋል። ወያኔ ግን ለሞቱት ወታደሮች ቤተሰቦች ያሰማው መርዶም እንደሌለ ተዘግቧል። ባለፈው ዓመት ማለትም በ2014 ወይም በ2006-2007 ወደ ውጭ ሀገር ለትምህርት ከተላኩት ውስጥ 85% የትግራይ ተወላጆች መሆናቸው ታውቋል። ወደ ጦር መኮንኖች አካዳሚዎች ከተላኩት ውስጥ 95% የትግራይ ተወላጆች መሆናቸውም ተጋልጧል። ፍቃሪ ዜና በዚሁ አበቃ።
አባይን መከራመት ኢትዮጵያን ማጥፋት የሱዳንና የግብጽ መሪዎች በካርቱም ከውያኔ ጋር የተፈራረሙት ውል ኢትዮጵያን የሚጎዳ ሰነድ ነው። የፍኖተ ዲሞክራሲ ሀተታ መጋቢት 2007 ዓ.ም በመጋቢት 14 ቀን 2007 ዓ.ም ወይም ማርች 23 2015 በሱዳንና ከተማ ካርቱም ላይ የግብጽና የሱዳን መሪዎች ተገናኝተው በአባይ ወንዝ አጠቃቀም ዙሪያ ከውያኔ ወኪሎች ጋር አንድ ስምምነት ተፈራረሙ ተገልጿል። የስምምነቱን ሰነድ ይፋ አድርገዋል። ግብጾችና ሱዳኖች ለየሀገሮቻቸው የሚጠቅም ውል ተፈራርመው መሄዳቸው የሚያስገርም አልነበረም። የዚያን ስምምነት ወሬ የሰሙ የተለያዩ የዜና አውታሮች በሰፊው አስተጋብተውታል። ቢቢሲና ኢኤፍፒ ሰፊ ሽፋን ሰጥተውት ነበር። ኢየሩሳሌም ፖስት የተሰኘው የእስራኤል ጋዜጣ እንደ ሰበር ወይም ትኩስ ዜና አቅርቦት በሰፊው አትቶበታል። አልሃራም የተሰኘው የግብጽ ዕለታዊ አረበኛ ጋዜጣን በበኩሉ ሰነዱን በተለያዩ ቋንቋዎች ተርጉሞ አሳትሞ አሰራጭቷል። አልሃራም ጋዜጣ በሰነዱ ላይ ላሜ ወለደች ብሏል። ሁሉም የሚማድረጋቸው የየራሳቸው ምክንያት ስላሏቸው ነው። በዓለም አቀፍ የውሃ አጠቃቀም ጥናትና ምርምር ያደረጉ ኢትዮጵያውያን ባለሙያዎች ይህ ስምምነት በኢትዮጵያ ላይ የሚያስከትለውን አዎንታዊም ሆነ አሉታዊ ተጽዕኖ በዝርዝር እንደሚተቹበት ይጠበቃል። የስምምነቱን ሁለንተናዊ ገጽታ ማወቅ የሁሉም ኢትዮጵያዊ ዜጋ መብቱ ስለሚሆን በሙያው የሰለጠኑ ምሁራን ግዴታቸውን እንደሚወጡ ተስፋ ያደርጋል። እስካሁን ድረስ ጥቂት ኢትዮጵያውያን ምሁራን ተገቢውን ትንተና ሰጥተዋል። አበጃችሁ ሊባሉ ይገባል። የኢትዮጵያን ሀገራዊ ጥቅም የሚያስጠብቅ መንግስት በአሁኑ ወቅት ባለመኖሩ ይህን የካርቱም ስምምነት የፈረሙ ሱዳንና ግብጽ የፈለጉትን እንዳገኙ መጠርጠር አይቻልም። ይህ በሰፊው እየተነገረ ይገኛል። ኢትዮጵያ የራሷን አንጥር ሀብት የሆነው አባይን ወጂውንን እንደፈለገችው የመጠቀም መብቷን ለማስከበር የማንንም ፍቃድና ቡራኬ የማትፈልግ ሀገር መሆኗን መታወቅ ነበረበት። ይህንን መሰረታዊ አቀለ መገንዘብ የኢትዮጵያን ህዝብ ማንነት አለማወቅ ይሆናል። ይህ የካርቱም ስምምነት ሰነድ ባመዛኙ የኢትዮጵያ ሉዓላዊነት የደፈረና ሀገራዊ ጥቅሟንም የተፈታተነ ይሆናል። ይህ ስምምነት ግብጽን ሶስት ጥቅሞችን ሰጥቷታልና፣ አንደኛ በኢትዮጵያ ግድብ እንቅስቃሴ ላይ ይገባኛልና ከባለቤትነት ባላነሰው ናፊ ኢትዮጵያን አሳሪ ስምምነት ለመፈራረም ይችላል። በአንድ ሉዓላዊት ሀገር ኢትዮጵያ ውስጥ በተገነባ ግድብ ላይ የግድቡን ስራ ከኤሌክትሪክ ማመንጨት ባለፈ በምንም ነገር ኢትዮጵያ እንዳትጠቀም ያስገድዳታል። ይህ ማለት ውሃው በግድብ ውስጥ ገብቶ የመብራት ማመንጫ ተርባይኑን ከመታ በኋላ መለቀቅ እንዳለበት ያረጋግጣል። የግድቡን ተግባርና አገልግሎት ወስኖታል። ኢትዮጵያ በግድቡ ውሃ የመስኖ አገልግሎት መጠቀም አትችልም። ከግድቡ በሚገኝ ውሃ አካባቢውን ለማልማትና እርሻ ልማት ማካሄድ አትችልም ማለት ነው። በራሷ ውሃ የራሷን ልማት ማካሄድ እንዳትችል ያደርጋታል፣ ይኮደጉዳታል። ሁለተኛ፣ ለግብጽ የሚጠቅም አጠቃላይ ድፍን ቃላትን መጠቀሙ ወደፊት የግብጽ ጠብ መጫሪያነት በቀላሉ ልትጠቀምበትና ፍትሃዊ ጦርነት እንዳደረገች ዓለም አቀፍ ህብረተሰብን ለማሳመን የሚረዳት ማጠየቂያና ድልድል አመቻችቶላታል። በወንዙ አጠቃቀም ላይ አይነተኛ አደጋ አለመሆን የሚለው ስር አደጋ የሚለው ቃል ምን ማለት እንደሆነ ወይንም የትኛው አደጋ እንደሆነ ማብራራ ለግብጽ አደጋ ኢትዮጵያ የግድቡን ውሃ ለመስኖ መጠቀም ይሆናል። የስምምነቱ አንቀጾች ግልጽ በሆነ መልኩ አለመቀመጥ ግብጽ በፈለገችው መንገድና በማንኛውም ጊዜ የፈለገችውን ትርጉም የሚሰጣትን ካርታ ለመምዘዝ ያስችላታል። ሶስተኛ፣ ይህ የካርቱም ስምምነት ያለፈውን የግብጽና የሱዳን የቅኝ ግዛት ስምምነቱ ላይ አጣጥለው ከዚያ በፊት የቅኝ ግዛቱን ውል ኢትዮጵያ የማትቀበለው መሆኑን በተደጋጋሚ አጋጣሚዎች ገልጻለች። በዚህ በአሁኑ ስምምነት ላይ የቅኝ ግዛቱን ውል ስምምነት የሚተካ ወይንም የሚቀንስ አንዳችም አንቀጽ የለውም። ይህ በመሆኑ ግብጽ ወደፊት በፈለገች ጊዜ የምትጠቅሰው ውል እንደሚሆን አመላካች ነው። ይህ ስምምነት የወደፊቱን የግብጽን ስትራቴጂያዊ ወይም ዘላቂ ዓላማ በስልት ደረጃ ያገለግላታል። ይህ ማለት በግብጽ በኩል ከልብ የመነጨ ፍላጎት ነው ወይስ ለጊዜያዊ ስልት መጠቀሚያ መደላደል ማስቀመጫ ነው የሚለውን ጥያቄ ማንሳት እንገደዳለን ማለት ነው። ከልብ እንዳልሆነ ግን እንገነዘባለን። የአካባቢውን ሁናቴና ፖለቲካ በቅርብ የሚከታተሉ ታዛቢዎች የሚጠይቁት አንድ ጥያቄ ለምን አሁን ውሉን ለመፈራረም አስፈለገ የሚል ነው። በወያኔ በኩል የራሱ አስገዳጅ ምክንያቶች አሉበት። ህዝብ በወያኔ አገዛዝ ላይ ያለውን ጥላቻና ተቃውሞ ከጊዜ ወደ ጊዜ እየጨመረ ወያኔን ስጋት ላይ የጣለ መሆኑ ግልጽ ነው።
በተለያዩ ቦታዎች የሚንቀሳቀሱ ተቃዋሚ ታጣቂ ኃይሎች ስጋት ላይ እንደጣሉ ይታወቃል። በተለይም በሰሜናዊ ጎንደር አልማጮና በጠገዴ ወልቃይት አካባቢ የሚንቀሳቀሱ ታጣቂዎች የዕለት ተዕለት ተግባራቸው የሰፋና እየጎለበተ መሄዱ የወያኔ መውደቂያ ምልክት ሰጭ ሆኗል። ታፍኖ የተቀመጠው የህዝብ ምሬት ቁጣ የሚፈነዳበት ጊዜ ሩቅ እንደማይሆን አስተያየታቸውን የሚሰጡ ታዛቢዎች በርካታ ናቸው። ስለዚህ ወያኔ የህዝቡን የትግል አቅጣጫ ለማስቀየር ያደረገው መሰረነት እንደሆነ ይቀመጣል። ከዚህ ቀደም መለስ ዜናዊ ለግብፁ ሙባረክ ተንበርክኮ በአባይ ጉዳይ የኢትዮጵያን ጥቅም ለግብፅ አሳልፎ መስጠቱ የሚረሳ አይደለም። ግብፅም የራሷ ምክንያት እንዳለት የሚናገሩ ታዛቢዎች አሉ። እንደ አንገብጋቢ ምክንያት የሚቆጠረው በመካከለኛው ምስራቅ የተነሳሳው አሸባሪያዊ እስላማዊ ካሊፌት ኃይል ግብፅን ያሰጋት መሆኑ ነው። ከዚያም በላይ ባለፉት ዓመታት የደቀቀው የሀገሪቱ ኢኮኖሚ ችግር ላይ በመሆኑ የአብድልፈታ ሲሲን መንግስት ከፍተኛ ስጋት ላይ እንደጣለ ይነገራል። በዚህ ምክንያት የሚመጣው ህዝባዊ ቀውስ ለአካባቢው ጸጥታ ለመረጋጋት ስጋት ሊሆን ስለሚችል የአባይን ስምምነት አስቀድሞ ማረጋጋት ይኖርበታል ብለው ያስባሉ። ነገሩ ሲጠቃለል በሁሉም ተፈራራሚዎች በኩል ጊዜያዊ የፖለቲካዊ ውጥረትን ለማርገብ ካልሆነ በስተቀር ዘለቄታ ስምምነት ያሰፍናል አይባልም። ከላይ በተጠቀሱ ሶስት አበይት ምክንያቶች የካርቱም ስምምነት ኢትዮጵያን ጎትቷታል፣ ግብጽ ግን ቀንታታል። ሱዳን በመሃል ሰፋሪነት መገልበጫዋን አደላድላለች ከማለት በስተቀር ያገኘችውም ሆነ ያጣችው ይህን ያህል ነው ማለት አይቻልም። ለኢትዮጵያ ከጥቃትና ከጉዳት በስተቀር ያመጣው ጠቀሜታ የለውም። ከወያኔ እርባና ስለማይገኝ ይህ መሆኑ አያስገርምም። የዛሬ 60 ዓመት አካባቢ ግብጽ ታላቁን አስዋን ግድብ በአባይ ወንዝ ላይ ገድባለች። ግድቡን ለመስራት የቀድሞ ሶቪየት ህብረትን የገንዘብ፣ የቁሳቁስ፣ የቴክኖሎጂና ዲፕሎማት እርዳታዎችን አግኝታለች። የሩሲያ መሐንዲሶችም ከግድቡ ምስረታ እስከ ፍጻሜው ድረስ በግድቡ ግንባታ ላይ ሙሉ ተባባሪዎች ነበሩ። በ1970 ዓ ም እንደ አውሮፓውያን አቆጣጠር ግድቡ ስራውን ከጀመረበት አንስቶ የግብፅን ህዝብ ሁለንተናዊ ህይወት ለውጦታል። መላው የሀገሪቱ ዜጋ የኤሌክትሪክ መብራት ተጠቃሚ ሆኗል። በዚህ ግድብ ምክንያት የግብፅ ቴክኖሎጂ እድገት ዳብሯል። የመጓጓዣ የኢንዱስትሪና የእርሻ ፈጣን እድገቶች የተመዘገቡት በግድቡ ግንባታ ምክንያት ነው። በአባይ ላይ የመንሸራሸሪያና መደሰቻ ጀልባዎች የግብፅን የቱሪዝምን ኢንዱስትሪ አስፋፍተውታል። በአሳር በታ የሚታፈሰው ምርት ማየት ያስደምማል። ከአስዋን ግድብ እስከ ሜዲተራኒያን ባህር ድረስ ያለው 1000 ኪሎ ሜትር ርቀት ምድረ በዳ መሬት በአረንጓዴ መልክ ያሸበረቀው በአባይ ውሃ መሆኑን ማንመለከተው። 90 ሚሊዮን የሚሆነው የግብፅ ህዝብ ሙሉ ተመጋቢ ነው። በግብፅ የኢትዮጵያ መሰል ረሃብ የሚባል ነገር አይታወቅም። ግብፅ ከእርሻና ከኢንዱስትሪ ወይም አግሮ ኢንዱስትሪያል የምታገኘው የምርት ሀብት ለራሱ አልፋ ተርፋ ለውጭ ገበያ ታቀርባለች። መላውን የመካከለኛውን ምስራቅ ገበያ ያጥለቀልቃል። የግብፅ ኢንዱስትሪ እርሻ ውጤት እቃዎች ናቸው። ግብፅ ብዙ ሚሊዮን ዜጎቿን ምድረ በዳ አልምታ ልታሰፍር ፈላጊ ናትና ከአባይ ውሃ ተጨማሪ ውሃን ፈላጊ ናት። ስግብግብ ናት። እኔ ብቻ ልጠቀመል። በአንጻሩ የአባይ ጌታ የሆነው የኢትዮጵያ ህዝብ ኑሮ ምን እንደሆነ መዘርዘር ለቀባሪ ያረዱት ስለሚሆን በዚያ ላይ ማተኮሩ ጉንጭ አልፋ ተረፈ ይሆናል። ምጸቱና ቆቅልሹ ግን የሀገራችን ህዝብ ዝንተ ዓለሙን ከድህነት፣ ከረሃብ፣ ከበሽታ፣ ከማይምነት፣ ከኋላ ቀርነት እንዳይለቀቅ የተፈረደበት ሆኖ ይህም አልበቃው ተብሎ ሁል ጊዜ በጦርነት በሽብርና በጭቆና አገዛዝ እየማቀቀ ይኖራል። ከዚህ ፍዳ ለመላቀቅ ሀገሩን እየለቀቀ የሚሰደደው ዜጋ መላውን አለባት ለቅልቆታል። አባይን መጠቀም ቀርቶ በሀገሩ ላይ ሰላም አግኝቶ ሊኖር አልቻለም። የዓለም ህዝብ መዘባበቻና ተመጽዋች መሆኑ ልዩ ምልክቱ እንዲሆን ተደርጓል። የአባይን ግድብ አስመልክቶ ባለፈው ሳምንት ካርቱም ላይ የተደረገው ውል ከላይ የተገለጸውን የሀገራችንን መከራ የሚያጠናክር እንጂ የሚያሻሽል ሆኖ አልተገኘም። ወትሮውንም ቢሆን ሱዳኖችና ግብጾች ከወያኔ ጋር ያደረጉት ሴራ የተሻለ ነገር ለኢትዮጵያ ያስገኛል ተብሎ አይጠበቅም ነበር። 30 ዓመት ባልሞላ ጊዜ ሀገራችን ኢትዮጵያ ይኸው ወያኔ ከባዕዳን ጋር በመተባበር በመሰጣጠር ሁለት ደባዎችን ፈጽሟል። የመጀመሪያው በ1981 ዓ ም ሎንዶን ላይ በባዕዳን አስተባባሪነት ከሻቢያ ጋር ያደረገው ሀገራዊ ክደትና ወንጀል ሲሆን፣ ሁለተኛው ደግሞ ይህ ካርቱም ላይ ባለፈው ሳምንት የተፈጸመው የሀገራችን ሉዓላዊነትን የጣሰውንና ብሔራዊ ጥቅሟን አሳልፎ የሰጠው ክደት ነው። ሁለቱም ክደቶች የኢትዮጵያ ህዝብ አጥብቆ ያወግዛቸዋል፣ ይኮንናቸዋል። ህጋዊነት ሆነ ተቀባይነትም አይኖራቸውም። የነጻነት ልዕልናውም ሆነ ብሔራዊ ጥቅሙን ለማስጠበቅ ትግሉን ይቀጥላል። ሀገራዊ ክብሩንና ሉዓላዊነቱን ለማስከበር ደግሞ የማንንም በጎ ፈቃድ አይጠብቅም። የማንንም ትብብር አገኛለሁ ብሎም አይመኝም፣ አይጠብቅም። እኔ ዘገዋለው ደጅን እንዳመሉ የቼደ ቢሏችሁ ከፍቶት ሄደ በሉ እያለ በገዛ እጁ የራሱን ቤት ይከላከላል ይጠብቃል ነፃነቱን ያስከብራል እንጂ በራሱ ወዳድ ባዳን እየመጡ ሞፈር ሊቆርጡ አይችሉም ከእንግዲህ ወዲህ ልብ ያለው ልብ ይበል ልብ የሌለው ልብ ይግዛል ዛሬ ኢትዮጵያን የሚያስጠብቅ መንግስትም ሆነ ወኔ ያለው ወይም ቢቆርጥም ብቃቱና ችሎቱ አላለም ዜጎቻም እንዳይተባበሩ ተደርጓል ተከፋፍለው እርስ በርሳቸው በዘር እንዲፈራረጁ የተደረገ ነው ግብጽና ሱዳን ያሻቸውን ለማድረግ መልካም አጋጣሚ አግኝተዋል ማለት ነው ከሞኝ በራፍ ሞፈር ለመቁረጥ ተሳክቶላቸዋል ጊዜውና ሁናቴው ተመቻችቶላቸዋል ጊዜ የሰጠው ክልል ድንጋይ ስለሚሰብር ያናበስት ሀገር የነበረች ኢትዮጵያ ዛሬ የጃርቶች መጫወቻ ሆናለች ግን እንዲሆን አትቀርም ዜጎቿ ይገናኛሉ ይወያያሉ ይመካከራሉ ይተባበራሉ ስሜታዊነት ወደ ምክንያታዊነት ይለወጣል ጨለምተኝነት እየከሰመ ብሩሃይነት ይሰፍናል ለሁሉም የጋራ ሀገሩ ሁሉም ዜጋ ተጠቃሚ እንዲሆን ተክቶ ይታገላል ይሁሉ ሊሳካም ይችላል ግን መሰረታዊ ለውጥ ሲኖር ብቻ ነው ያለው ስርዓት መለወጥ አለበት ይለውጥ የሚመጣው ደግሞ በዝባው ያመጽ ብቻ ነው ባሉ ሁኔታዎች ሁሉ የሚጠቁሙት የዝባው ያመጽ በየቦታው ያቆጠቆጠ መምጣቱ ነው ጀልባዋ መስጠል ሲጀምር ብልህ ኃይጦች ከጀልባዋ ለመውጣት ይከዳደማሉ እንደሚባለው በአሁኑ ወቅት የወያኔ ባለስልጣናትና ካድሬዎቻቸው የጸጥታላሾችና ሰላዮቻቸው አባሎቻቸውና ደጋፊዎቻቸው በብዛት ሀገር እየለቀቁ በመሸሽ ላይ ይገኛሉ ሮጦ አመለጠ የበላ ቀደመኝ በማለት እስካሁን የሸሹትን ሀብት በሰላም ለመብላት በመሽቀድ አገር ላይ ናቸው በዚህ ሳምንት ብቻ ቁልፍ ቁልፍ የመረጃ ኃላፊዎችና ሰራተኞች ወደ ምዕራቡ ዓለም ኮብልለዋል ይሁሉም ያመላክተው ዘረኛው አገዛዝ ከመጨረሻው መስተናበቻው ጊዜ መድረሱ የተነቃነቀን ጥስ ለማስወገድ ግን ጠንካራ ቡጢ ምት ያስፈልጋል ያ ጠንካራ ምት ደግሞ ኃይለኛው ህዝባዊ አመጽ ብቻ ይህንን ለማድረግ የሚከተሉትን ተግባራት በቅድመ ተከተል መፈጸም ያስፈልጋል አንደኛ የሁሉም መተባበር አጣዳፊና የቀዳሚ አጀንዳ ሊሆን ይገባል ያለ ሁሉም ትብብር ወያኔን ማስወገድ አይቻልም ሁለተኛ ሁሉንም የሚያስተባብር አንድ ታላቅ የጋራ ጉዳይ አለ ይሁን የጋራ ሀገርን በጋራ ለመጥቀም የህብረት ትግል ወሳኝ ነው ሶስተኛ በቂና አመርቂ ዝግጅት ወሳኝ ነው ህዝብ ሳይሰጋጅ በመቅረቱ ካሁን በፊት ሁለት ድሎችን የጦር መሳሪያ በያዙ ነጣቂዎች ተወስተውበታል ሶስተኛ ሊነጠቅ አይገባም የዛሬው አባባል ሰርገኛ መጣ ቃሪያ ቀንጥሱ ሳይሆን ሰርገኛ መጣ ቃሪያ ተከሉ ሆኗል ይህም የሚያመለክተው ምንም ያህል ገና ዝግጅት እንዳልተደረገ መሆኑን የሚገልጽ ነው የዝግጅት ተቃሚ አራተኛ መድኃኒቱ ያለው ያው ከራሳችን ከኢትዮጵያውያን እንጂ ከየትም ከማንም እንዳልሆነ መረዳት ይኖርብናል ለችግሩም ሆነ ለመፍትሄ ሌላ ምክንያት መፈለግ አይበቃም ሴትዮዋ ይህንን ተረታ ይመስላል በገብስማ ዶሮ እየተመካኘ የኔማ መድኃኒት ሰው ሆኖ ተገኘ ብላ አቀለቀለችው በመሆኑም አገራችንን ለማጥፋት ሆነ ለማዳን የመጀመሪያዎቹ ተጠያቂዎች ራሳችን መሆናችን አምነን መተባበር አለብን። ባለፈው ሳምንት ካርቱም ላይ የተደረገው የአባይ ውል ኢትዮጵያ ምራት ተቃውማለች የአገራችን ሉዓላዊነት በትላችን ይከበራል ኢትዮጵያ ለዘላለም ትኖራለች።
Yeah, ከፍትፍቱ አግሩሱን ከመረቁ ጾመኛ ነኝ። የብዙ አለይጣት ሽታ እንደገደፈ ያሳብቃል። በጥቂትም ሆነ በብዙ አተነካካ ቢፈነግ በግራም ሆነ በቀኝ ቢነፍስ ጾሙን ያላፈረሰ ማግኘት አልተቻለም። ከፍትፍቱ አግሩሱን ከመረቁ ጾመኛ ነኝ ብሎ እንክት አድርጎ ከሰለከተ ወዲያ ምንም እንዳልገደፋፉን ተረክ ተረክ አድርጎ ባላየ ባልሰማይ ሚጓዞ ተበራክቷል። በእንዶልም ማይነጻቃል። ከምን አይነት መረቅ ውስጥ ቢዘፈቅ ይሆን? ጠቢቡ ሰለሞን በመሳሌው ስጦታ በስውር ቁጣን ታጠፋለች፣ የብብትም ውስጥ ጉቦ ጽኑ ቁጣን ታበርዳለች ያለው ትዝ አለኝ። በተለይ ደግሞ የኢትዮጵያን የባለስልጣናት ቢሮዎች ሳስባቸው ምን ቢያምራቸው እንኳን ምራቃቸውን ገርገጭ አርገው ውጠው ስርዓቱንና ህጉን በማክበር ቢጾሙ ምን አለ? ሁሉም ቢሮ ስጋ ስጋ ደምደም ነው የሚሸተው በጾሙ። ትምህርት ሚኒስቴር፣ ጤና ጥበቃ ሚኒስቴር፣ ውጭ ጉዳይ ሚኒስቴር፣ ፍትህ ሚኒስቴር፣ ፌደራል ፖሊስ፣ ወህኒ ቤት፣ ሆስፒታል፣ ባንክ ቤቶች ወዘተ መጥቀስ እስካታክድ ድረስ ሁሉም በዋና ዋና የኃጢአት አበጋዞች ተዘፍቀዋል። በተለይም በወያኔ ዘመን ያለቅ ተንሰራፍቶ የሚገኘው ብዙ በደለኞችን ጻድቅ አድርጎ ፍርድንና ፍትህን በማጣመም አይን የሚያሳውረው በሽታ ምድሪቷን ጠፍንጎ ከመግቢያው የጉምሩክ መስሪያ ቤት ጀምሮ እስከ መውጫው ኢሚግሬሽን ድረስ በጉቦኝነት ጠፍንጓታል። በኢትዮጵያ ውስጥ ወያኔ እስካለ ድረስ ሀቀኛ ነኝ አልነካካም ብትል እንኳን ብዙም ሳትሄድ በቀላሉ በጥንቃቄ እያሽከረከርክ በምትነዳበት መንገድ ላይ የሸሚዙ ቁልፍ እስኪፈናጠር በላይ በላይ የሚበላው ትራፊክ ፖሊሱ እቁቡ ስለደረሰበት ብቻ ፊሽካውን ነፍቶ ሲያስቆምህ ከመንጃ ፍቃድ ይልቅ የመቶ ብር ኖቶችን ማዘጋጀቱ ብቻ ነው መገላገያ መንገዱ። በቃ ጾምን ያስገድፈዋል። በዚህ ውስጥ ያልተነከረ ያልተዘፈቀ እጁን ያሳይ። የተነከረበት ከሩቅ የሚሰነፍጠው መረቁ ምስክር ነው። በጉቦ መረቅና በሙስና የተዋዛታል። እጅ የሚያስቆረጥም የፍትፍት ጉርሻ ጽኑ ቁጣን እንደምታበርድ የንጹሃንን ቃልና ፍርድ በጉቦ ተጣሞ ለማይገባቸው ሲፈረድላቸው ማየት አዲስ ነገር አይደለም። በተለይም ድንገት አዲስ እንደተወለደ ህፃን ከዚህ በፊት ሳይታዩ ከባዶ ካፒታል ላይ ተንደርድረው ከናጠጠ ሀብት ጋር ብቅ የሚሉት ትጃሮች የሀብታቸው ምንጭ ከየት እንደፈለቀ ለማወቅ ግልጽ ሆኖ ሳለ ከባለስልጣኑ ጋር በመሞሳሞስ የሚያደራጇቸው የተለያዩ የንግድ ሂደቶች በፌደራሉ ስነ ምግባርና ጸረ ሙስና ኮሚሽን ምንም አይነት ክትትል ሊደረግባቸው የማይችልበት ዋናው ምክንያት ባለስልጣናቱ ከላይ እስከታች እያንዳንዱ ተጠያቂ ስለሚያደርጋቸውና ክትትል አድራጊውም ሆነ ድርጊቱ ፈጻሚው ከአንድ ወንዝ የተቀዱ ስለሆነ ነው። ቢሆንም የኢትዮጵያ ህዝብ የስልጣኑ ባለቤት ሆኖ ይህ አገዛዝ ለፍርድ እስከሚቀርብበት ጊዜ ድረስ አንድነትን በመጠበቅ በጽናትና በትዕግስት ለአገሪቷ ነጻነት እየታገሉ መቆየት የእያንዳንዳችን ድርሻ ሊሆን የተገባ ግዳጃችንም ነው። እያልኩ ያለሁት ለምን ሰው ባለጠጋ ሆነ አይደለም። ይልቁንም የፖለቲካን የበላይነትና ባለስልጣን መሆንን ተገና አድርጎ የሚደረግ የሀገርን ሀብት የመዝረፍ ወንጀል ከአውራነቱ የተነሳ በምድሩም ሆነ በሰማይ በሚሰየመው ችሎት እንደሚያስጠይቅም ለማሳሰብ ጭምር ነው። በተጨማሪም በኢትዮጵያ ከተከሰቱት ታላላቅ መፍትያቸው የራቁ የኑሮ ቀውሶች መካከል ለሰው ልጅ መኖር መሰረታዊ የሆኑትን ብቻ ለመገብየት ከዋጋው ግሽበት የተነሳ የአገሪቱ የገንዘብ ጉልበት እጅግ ደቃቃ ሆኖ አቅም የለሽ በሆነበት ስራ አጥነት ተበራክቶ ብዙሃን የወጣት ክፍል ህይወቱን ያጣበት የበረሃ ጉዞ በባህር ሰጥሞ እስከ መቅረት ዋጋ የሚያስከፍሉ የስደት አይነቶች ህዝብ እንዲጋለጥ ወላጅ እየተጦረ እፎይ ብሎ በሚያፍበት የሽምግልና ዘመኑ ለልመና ሰው ፊት የቆመበት እንዲሁም በብዙ ምሬት ውስጥ በመሆን ለተጎነበሰበትና በመድሪቷ ላይ ከሊቅ እስከ ደቂቅ ሙስና ባህል እስኪመስል ድረስ በእጅጉ ተንሰራፍቶ ጥላውን እንዲያጠላ እንዲባባስ ገዢው ቡድን ከፍተኛ ሚና ተጫውቷል እየተጫወተም ይገኛል። አምባገነን አዊነት እብሪት ግትረኛነት ትምክህት በከባድ የተጠናወተው ቡድንተኛ መሪ የሀገሪቱንም ሆነ የህብረተሰቡን አንጋፋ ችግሮች በጋራ ተመካክሮ የፖለቲካን ስልጣንን በማካፈል የህዝብን ድምጽ አክብሮ በተለይ ሀገር ተረካቢውን ወጣቱን ትውልድ ፍላጎቱን ለማሟላት በሁሉ የሀገሪቱ አቅጣጫ በእኩልነት ለመስራት የተዘጋጀ ከቶንም አይደለም አቅሙም ልቡም የለውም። ይልቁንም ያብዛኛው ህብረተሰብ የኑሮ ሁኔታ ወደ ማጡ አባብሶታል። ይህ የአንድ ብሔር ብቻ ወገንተኛ የፖለቲካ ቡድን የኢትዮጵያን ህብረተሰብና የተለያዩ ብሔሮችን ግልጽ በሆነ አሰራሩ ሳይቃጥል የሀገሪቷን አንድነት ባልጠበቀ ዘመቻው በአደገኛ ሁኔታ በሙስናና በተለያዩ ጤናማ ባልሆኑ አካሄዶች የህዝቡን ኑሮ ከስሩ አናጋው። የጉቦኛነት ተስቦ ሳይንሰው ሁሉም በላይ አዲሱ ትውልድ በኢትዮጵያዊነት ሳይሆን በጠባብ ጎሰኛነት እንዲያምን በሚያደርገው ርብርብ ኢትዮጵያዊነት ከቶንም ተሽሮ በእርተኝነት እንዲያብብ የማያቋርጥ ተጋድሎ እያደረገም ጭምር ነው። የሙስናው እንቅስቃሴና ተግዳሮት ለሀገርና ለህዝብ ጠንቅ መሆኑ ዓለም ሁሉ የሚስማማበት ስለሆነም በተለይ ደግሞ ሰላም በሰፈነባቸው ሀገሮች ይድርጊት እንደ ትልቅ ውርደት የሚታይና በአንዳንዶችም ዘንድ ፈጽሞ የማይታወቅ ተካፋ ስርዓት ነው። ዛሬ የስቃይ ኑሮ ገፈት ቀማሽ ያደረገን ወያኔ ከጽንሰቱ ጀምሮ እጁ ከሙስና ሳይጾም የረከሰ በመሆኑ ምክንያት አባላቱን እንኳን ሲመለምን ቀድሞውንም ስለ ኢትዮጵያ በመቆም ለትግሉ በእውነተኛነት አሳምኖ ሳይሆን በፍቅረ ነዋ የተቃጠሉትን በማማለት ከድል ማግስት የሚገኘውን ሀብት በማለም ብቻ እንደሆነ ግልጽ ነው። ለዚህ ነው ዛሬ በአገራችን የተማረው ክፍል በሙያቸው በዲግሪያቸው በልምድ ዕውቀታቸው ሰርተው ሀገር በሚያለሙበት መንገዱ ሁሉ ቢዘጋጋባቸው ለመኖር ሲሉ የግዳቸውን ከባለ ስልጣናቱ ጋር የተለያየ አይነት የሙስና መንገዶችን ለመጠቀም የሚገደዱት። በኢትዮጵያ ከኖርክ በብዙም ሆነ በጥቂቱ ለመኖር ስትል ጉቦት ሰጣለህ ወይም ታበላለህ። በእጅ ማለት ብርቅ አይደለም። ከዘበኛው ጀምረህ ባለ ስልጣኑን እስክታገኘው ድረስ ሁሉን ያጎረስክ ማለት የግድ ነው። ለምሳሌ የገንዘብ ተመን ከወጣላቸው ጉቦኝነት መሃል የመኪና መንጃ ፈቃድ ለማውጣት የሚከፈለው ክፍያ ነው። ካልሰጠህ መንጃ ፈቃድ የማይታሰብ ጉዳይ ነው። ሊያውም ዳጎስ ያለ እንደሆነ ደግሞ ያሉበት ድረስ ይመጣሉታል። የሚደት ሀገሪቷን ለከፍተኛ የመኪና አደጋ አጋልጦ ሰጣት። በመሬት ንግዱና የጻድቁን ውሳኔ ለማጣመም በፍርድ ቤቶች የሚከፈሉት የዳጎሱ ጉርሻዎች ሀገር ሁሉ የሚያውቀው ራቁትነት ነው። የተማረው ፊደል የቆጠረው በደጅ ሆኖ ተስፋ ቆርጦ ሲማረር ፀሐይ ሲበላው ሌላው ዘሩን ቆጥሮ የግንባሩን ምልክት አሳይቶ ለሙሁሩ የተዘጋበትን በር አስከፍቶ ዘው ይልበታል። ለዚህ ሁሉ ውድቀት ዋናው ምክንያቱ ባለቤትና እውነተኛ መሪ በሌላት ሀገር ላይ የመንግስት ተቋማት ከፍትፍቱ አግሩሱን ከመረቁ ጾመኛ ነኝ በማለት ሳይነካኩ መኖር አቅቷቸው ለሙስና በመዘፈቃቸው ብቻ ነው። ጉቦኝነት ሁሉ እንዳሶታል። ፈተናው ሁሉ ለማለፍ ወይ ገንዘብ አለም እንደ ባለ ስልጣናት ጥያቄ መሰረት ፍላጎታቸውን ማርካት የተለመደ ቢሆንም ይህ ሀገርን ወደ ኋላ የሚጎትት አሰራ ከስሩ ለማድረግ ኢትዮጵያውያን የሆነን በአገራችን ነጻነት ለማምጣት የምንከፍለው ሌላ ክፍያ አለ። በሁሉ አቅጣጫ አንድነታችንን በማጎልበት ለወያኔ አገዛዝ በእንቢተኛነት መጋፈጥ። ብሔር ከሀገር አይበልጥምና የጎሰኝነትን የብሔርተኝነትን የመለያየት መርዝ አርክሰን በአንድነት መቆም። ኢትዮጵያ ለዘላለም ትኑር።
Chem kar ke baun ha ke rulai lekin ma
ያልከፈው የራሱ ካልደላው የሰው የራሱ አረ በደ በደ በደ